ለእስራኤል ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በጌታ በኢየሱስ ክርስቶስም የወደደን ከውድቀታችንም ያነሳን አባታችን አምላካችን እግዚአብሔር ለዘላለም ይክበር ይመስገን። ትላንትናን በሰላም አሳልፈን ዛሬንም ደግሞ እንዲሁ በሰላም ውስጥ ተጠብቀን ለዚህ ሰዓት እንድንበቃ ቸርነቱን አብዝቶልናልና ስሙን እጅግ አድርገን እናመሰግናለን። እንደምን አመሻችሁ ክቡራን አድማጮቻችን። እግዚአብሔር አባታችን በዛሬው ምሽት ክፍለ ጊዜያችን ደግሞ ከቃሉ የሚናገረን ነገር አለ። እግዚአብሔር በሕይወት ዘመናችን የሚተርፈንን የምንጠገንበትን የምንታደስበትን ዶሎ ነገራችን የሚሟላበት ቃል አለው። እግዚአብሔር ይክበር ይመስገን። ዛሬው ምሽት ክፍለ ጊዜያችን እንግዲህ ለከታታዩን የሁለተኛ ቆሮንቶስ መጽሐፍ ጥናታችንን ይዘንላችሁ ቀርበናል። እስከ መጨረሻው ከኛ ጋር እንደምትሆኑ ተስፋ እያደረግን እስቲ በዚህ ዝማሬ አምላካችንን ከፍ ከፍ እናድርገው። ኤልያስ
ክብር ዙፋኑ ትቶላድለህ ለመጣ
እግዚአብሔር ይክበር ይመስገን። በእውነት ኤልያስ አበበን እንዲባለጡ መዜማ የቀባባ እግዚአብሔር ይክበር ይመስገን። ኤልያስም በዚህ ዝማሬ ስላገለገለን እግዚአብሔር አብዝቶ ይባርከው። ንጸልይ። ጌታ ሆይ እውነተኛ አምላክ አንተ ብቻ ነህ። በቅንነት መንገድ ሰዎችን የምትመራ ሳትጨቁን ሳታዳላ እግዚአብሔር ሆይ የኔ ይበልጣል ይሄ ደግሞ ይሻላቸዋል። ያኛው መጥፎ ነው ሳትል ሙሉ ነጻነትን ለሰው ልጅ ሰጠ፣ ሙሉ ምርጫን ለሰው ልጅ ሰጠ። አቤቱ አምላካችን ሆይ ላንተ ለሚኖሩቱ በጎነትና ቸርነትን አብዝተህላቸው። እነሆ እግዚአብሔር አምላኬ ሆይ አንተ በቅንነት በትር ስለምትመራቸው እጅግ አድርገን እናመሰግናለን። ድንቅ ድንቅ አምላክ ነህ አንተ አምላካችን ሆይ፣ በእውነት ድንቅ አምላክ ነህ። እግዚአብሔር ሆይ እስትንፋስን በእኛ ውስጥ አኑረህ እንድናመልክህ እንድንሰግድልህ፣ እግዚአብሔር አባታችን ሆይ ይህንን ምሥራት ደግሞ ስላስተማርከን እናመሰግንሃለን። የዓለም ሥራት እግዚአብሔር አምላኬ ሆይ ግለኝነት የበዛበት ነው። የኔ ይወፍራል፣ የኔ ይሰፋል፣ የኔ ያምራል፣ የኔ ከዚያኛው ይልቃል የሚል ግላዊ አስተሳሰብ የተሞላበት አካሄድ ነው። እግዚአብሔር አባቴና አምላኬ ሆይ አንተ ግን ስትገዛን፣ አንተ ግን ስትመራን፣ አንተ ስታስተዳድረን ሁሉ ነገር ይመቸናል። የሚቆረቁር ነገር የለውም። ጌታችንና መድኃኒታችን ኢየሱስ ክርስቶስ ወይኛ ወደ አንተ መተን ወይ አንተ ደግሞ ወደ እኛ መተስ እንገናኝ ድረስ በዚህች ምድር በምንመላለስበት ጊዜ፣ በዚያ ዓለም ውጣ ውረድ ውስጥ በምንኖርበት ጊዜ ነው እጃችንን ካልያዝከን በስተቀር ነው ውዳቂዎች ነን፣ አቅም የሌለን ሰዎች ነን። ዛሬ በአንድ ጥቂት በሽታ እንኳን ብንጠቃ ጠፋው፣ አለቀልኝ፣ ወየው እያልን ባልጋችን ውስጥ እናቃስታለን። አቤቱ አምላካችንና መድኃኒታችን ሆይ ያላንዳች መድኃኒት ያላንዳች መርፌ ዛሬ ደግሞ በሰላም ውለን በሰላም ወደ ቤታችን ስለ ሰበሰብከን እጅግ አድርገን እናመሰግንሃለን። በዚህን ሰዓት ደግሞ እኔ ባሪያ ጸልያለሁ። አምላኬ ሆይ ከቤተሰቦቻቸው ጋር ሆነው በራዲዮናቸው ዙሪያ ተሰብስበው አንተን የሚያዳምጡትን ለብቻ ወይንም ደግሞ ለብቻው ሆኖ አንተን የሚያዳምጡትን በህብረት ከጎረቤት ተጠራርተው አንተን ደግሞ ቃልህን ለመስማት እግዚአብሔር ሆይ ብለው በራዲዮናቸው ዙሪያ ተሰብስበው ያሉትን ወገኖች ወንድሞችና እህቶችን እግዚአብሔር አምላኬ ሆይ እንድትገናኛቸው፣ በሆስፒታል ደግሞ ተኝቶ እግዚአብሔር አምላኬ የመዳን ቀኑን የሚጠባበቅ እነሆ አንተንም ደግሞ ተስፋ የሚያደርግ ብዙ ጌታዬ ሆይ ሊኖሩ ይችላል። እግዚአብሔር ሆይ በባለጠግነት በመድኃኒትነት ለዚህም ወንድም ለዚህችም እህት እግዚአብሔር አምላኬ ሆይ እንድትገለጥና ፈዋሽነትን እግዚአብሔር አምላኬ መድኃኒትነትን ደግሞ እንድትልክላቸው ጸልያለሁ። በጦር ሜዳ እግዚአብሔር አምላኬ ሆይ አንተን ተስፋ የሚያደርጉ አንተን የሚታመኑ እግዚአብሔር አባቴና አምላኬ ሆይ የነገውም ሳይሆን የዛሬውንም ብቻ ሳይሆን የዘላለሙን ተስፋቸውን ከፊት ለፊት አይተው ደግሞ በአንተ የተደገፉትን በአንተ የተመሩትን እግዚአብሔር አባቴና አምላኬ ሆይ በቀንነትህ በቸርነትህም ብትር ደግሞ እንድትመራቸው ጸልያለሁ። ጌታ ኢየሱስ ክርስቶስ በእስር ቤት ሆኖ አንተን የሚያዳምጡህን እግዚአብሔር አምላኬ ሆይ የነገ ሁኔታችን እንዴት ይሆናል? ምንስ ይፈረድብናል? እንዴትስ ደግሞ ቤተሰቦቻችን ይሆናሉ? ልጆቻችንስ በምን አይነት ሁኔታ ይሆናሉ? እያሉ የሚጨነቁትን የሚባዝኑትን ለትላንትናው በደላቸው ለትላንትናው ስህተታቸው የሚጸጸሱትን ዛሬ ደግሞ በአንተ እጅ ወድቆ አንተን ተስፋ የሚያደርጉትን ወንድሞችና እህቶችን እግዚአብሔር ሆይ አንተ ተመልከታቸው። የቅን አምላክ፣ የፍርድ አምላክ፣ እውነተኛ አምላክ፣ ሚዛንህን የማያዳላ አምላክ አንተ ነህና እግዚአብሔር ሆይ እነዚህንም ደግሞ እንደ ቸርነትህና እንደ አባትነትህ መጠን ተገናኛቸው። በዚህች ምሽት ይህንን ቃላችንን ይህንን ጸሎታችንን አንተ ከጸባዖት ስለምታዳምጥና ስለምትመልስ እጅግ አድርገን እናመሰግንሃለን። እግዚአብሔር አምላካችን ሆይ በዚህች ምሽት ደግሞ የምንማረውን ቃልህን ባርክልን። በእውነት ተቀድሰን መኖር እንድንችል ደግሞ እርዳን። ከዓለም ያተረፍነው መቅበዝበዝ ነው፣ ካንተ ግን የምናገኘው ሰላም ነውና በዚህ ሰላም ውስጥ እንድንኖር እርዳን። በመድኃኒታችን በጌታችን በኢየሱስ ክርስቶስ ያው ስም ስትል ስማን። አሜን። አድማጮቻችን ከምዕራፍ 9 ስለ ክርስቲያናይስ ጦታ ከተመለከተን በኋላ ወደ ምዕራፍ 10 ተሸጋግረን ደግሞ የጳውሎስ ያርያነት ስልጣን ሁለተኛነቱን መጠቃቀሳችን ይታወሳል። ስለ ሐዋርያው የጳውሎስ ጥሪ መመልከታችንም የሚታወስ ነው። እስቲ ለዚህ ጥናት ያመቸን ዘንድ ከቆሮንቶስ ምዕራፍ 10 ሁለተኛ ማለቴ ነው ቁጥር 1 አብረን እንጀምራለን። ትምህርቱ የታያዘ ስለሆነ አብረን ከዚያ ብንጀምር ጥሩ ነውና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 1ን ተመልከቱ። እግዚአብሔር የሚኖረንን ጊዜ ሁሉ ይባርክልን ወገኖች። ራሴ ይላል ሐዋርያ ጳውሎስ በቁጥር 1 ላይ እኔም ራሴ ጳውሎስ በእናንተ ዘንድ ፊት ለፊት ሳለሁ ትሁት የሆንኩ ከእናንተ ግን ብርቅ የምደፍራችሁ በክርስቶስ የዋህነትና ገርነት መከራችኋለሁ ይላችኋል። እነዚህ ወገኖች ይህንን መመልከታችን ይታወሳል። ጳውሎስ እንዲህ ያለበት ምክንያትም አለው። ከበድ ያለ የርምት መልእክት ጳውሎስ ጽፎላቸው እንደነበር ከዚህ ቀደም እናስታውሳለን። አንዳንዶቹም ጳውሎስ እኮ ከበድ ያሉ ቃላትን ይጽፋል፣ በመካከላችን ሲሆን ግን እንደ ማንኛችንም ተራ ሰው ነው በማለት ያስቡ ነበር። ተመልከቱ፣ ጳውሎስ በክርስቶስ የዋህነትና ገርነት ምክራስ ዘል ደብዳቤ ይጽፍላቸዋል። ወደ ቆሮንቶስ በመጣበት ጊዜ ጳውሎስ ድንኳን ይሰፋ ነበር ብለናል፣ አስታውሳላችሁ አይደል? በማንም ሰው እጅ መውደቅ የሚፈልግ ሰው አልነበረም። ጳውሎስ በገበያ ቦታ ሆኖ እንኳን ድንኳን ይሰፋል፣ ወደ እርሱ ለሚመጡ ሰዎችም ስለ ክርስቶስ ይናገራል ብለናል። አሁን ደግሞ ይባስ ብለው እርሱ እኮ ድንኳን ሰፊ እንጂ ሐዋርያ አይደለም፣ እስቲ የሚሰራውን እዩ፣ እንደ ማንኛውም ሰው ተራ ሰው ነው ማለት ጀምሯል። እርሱን ይነቅፉታል፣ ያጉረመርሙበታል። እርግጥ ነው ወዳጆቼ ጳውሎስ እንደ ማንኛችንም ተራ ሰው ነበር፣ ይሁን እንጂ ሐዋርያም ነበር። በገዛ እጆቹ ሰርቶ ስለበላ የሚንቁት ሰዎችም ነበሩ። ስለዚህም በክርስቶስ የዋህነትና ርኅራኄ ለምናችኋለሁ ሲል በምድር እስካለ ድረስ ክርስቶስን የሚወክል መሆኑን እየነገራቸው ነበር። የቆሮንቶስ ሰዎች ወገኖቼ ስለ ጳውሎስ አጠገባችን ሲሆን ዝምተኛ ነው፣ ጳውሎስን እኮ ነው የሚሉት። ይሄ ጳውሎስ አጠገባችን ሲሆን ዝምተኛ ሰው ነው፣ ከኛ ሲለይና ሲርቅ ግን ጠንከርና ከበድ ያሉ ቃላትን ይጽፍልናል። ለመሆኑ እርሱ ማነኝ ብሎ ያስባል በማለት አጉረመረሙበት። ጳውሎስ ግን በክርስቶስ የዋህነትና ገርነት ይጽፍላቸዋል። ቃሉን በደም ተመልከቱ ቁጥር 1 ጌታችንም ቢሆን ስለ ራሱ ወገኖቼ ተከራክሮ አያውቅም። አስተውሉ፣ ጌታችን ኢየሱስ ክርስቶስ በዚህች ምድር ላይ ነቀፌታ ሲደርስበት በነበረበት ጊዜ ሁሉ ስለ ራሱ ተከራክሮ አያውቅም። በውጫዊ አካሉ ጌታችን እንደ ማንኛችንም አይነት ሰው እንጂ አንዳንድ ሳሊዎች እንደሚያቀርቡት ልዩ ፍጡር አልነበረም። እርሱ የዋህና ትሁት ነበር። እነዚያ ባህሪያት ደግሞ የክርስቶስ ተከታዮች ሁሉ መለያ አርማ ሊሆኑ ይገባል፣ በእኔና በእናንተ ማለት ነው። እኔና እናንተ ያው እንደ ኢየሱስ ክርስቶስ እንደ ሐዋርያው ጳውሎስም ሁሉ ትሁትና ገር መሆን አለብን። እግዚአብሔር ይርዳን። ወገኖቼ ጳውሎስ ውጫዊ አቋሜን አይታችሁ አትታለሉ ይላቸዋል። የሐዋርያነት ሥልጣን አለው፣ ሐዋርያዊ ተልእኮም አለው። በመለኮታዊ ኃይል አማካይነትም ታላላቅ ተአምራትን አድርጓል። ያለውን ሥልጣንና መለኮታዊ ተልእኮ በሚገባ ይረዳል። ስለዚህ እባካችሁ በሐዋርያት ሥልጣኔ እንድጠቀም አትገፋፉኝ በማለት ይለምናቸዋል። ወደ እነርሱ መምጣት የሚፈልገው በየዋህነትና በገርነት ነው። በሥጋዊ አቋሙ ምክንያት አቅልለው እንዲመለከቱት አይፈልግም። የእግዚአብሔር አገልጋዮች መታወቅ ያለባቸው በሚለብሱት የተለየ ልብስ ነው ብዬ እኔ አላምንም። እናንተስ እንዴት ታምናላችሁ? የእግዚአብሔር አገልጋዮች መታወቅ ያለባቸው በሕይወታቸውና በሚሰብኩት ንጹህ የእግዚአብሔር ቃል ነው። በቃ እኔ ማንኛውንም የእግዚአብሔር አገልጋይም የማውቀው የማከብረውም ቢሆን ማለቴ ነው በሚያሳየው ህይወቱና በሚሰብከው ንጹህ የእግዚአብሔር ቃል ነው። ዛሬም ቢሆን የቆሮንቶስ ሰዎች እንዳደረጉት ማድረግ የሚፈልጉ ሰዎች መኖራቸውን እናውቃለን። ሰውን በአቋሙ ለመገምገም ይሞክራሉ። የእግዚአብሔርን ቃል የሚሰብክላቸውን ሰው ይንቃሉ። ሰይጣን በዚህ ጉዳይ ብልጥ ነው። የእግዚአብሔርን ቃል የሚሰብከውን አገልጋይ ስምና ዝናውን ያጎድፋል። በዚያም አካይነት ነው ወደ አማኞች ሸልቆ የሚገባው። በጳውሎስ የደረሰበትም ወገኖቼ ይሄው ነበር። በአንድ ቤተ ክርስቲያን ውስጥ ንጹህን የእግዚአብሔርን ቃል የሚሰብክ መጋቢ ጓደኛ ነበርኝ። አንዳንድ ሰዎች ደግሞ በፍጹም አይወዱትም ነበር፣ እንዲሁ ይጠሉታል። እርሱ ከዚያ ቤተ ክርስቲያን ከሄደ በኋላ ብዙ አስቀያሚ ነገሮችን አስወሩበት። እነዚያ ሰዎች የእግዚአብሔርን ቃል እናምናለን የሚሉ ናቸው። በየይሁድ ጠዋት ቤተ ክርስቲያን አካባቢ ትልልቅ መጽሐፍ ቅዱስ ይዘው ይታያሉ፣ ይንጎራደዳሉ። በመሰረቱ ግን ወዳጆቼ በተሸከሙት በዚያ ትልቅ መጽሐፍ ቅዱስ ቃል ፈጽሞ አይኖሩበትም፣ አይመላለሱበትም፣ እንዲያውም አያውቁትም፣ አልፈውም አያምኑበትም። ሰይጣን እንዲህ ያለ ዘዴም ይጠቀማል። እስቲ ዛሬ ደግሞ ቁጥር 2ን እናንብብ። ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 2ን ተመልከቱ። ባለማዊ ልማድ እንደምንመላለስ በሚቆጥሩን ባንዳንዶች ላይ አምኜ ልደፍር አስባለሁ ይላል ሐዋርያው። በዚያ አመነት ግን ከናንተ ጋር ሆኜ እንዳልደፍር እለምናችኋለሁ ይላችኋል። ድንኳን ስለሚሰፋ እጆቹ ስለቆሸሹና የለት እንጀራውን በገዛ ራሱ ላብ ስለበላ ሊንቁት ወይም እንዳለማይ እንዳይቆጥሩት ነው ጳውሎስ የሚለምናቸው። ምክንያቱም እነርሱ ያላቸው ግንዛቤ ከዚህ ያለፋል ነበርምና ነው። በሰው ልማድ እንኳ የምንመላለስ ብንሆን እንደ ሰው ልማድ አንዋጋ አሚላቸዋል። ቁጥር 3ን ተመልከቱ። በአማርኛችን አነጋገር ስጋ የሚለውን ቃል የግሪኩ ቃል ሳርክስ ይለዋል። ልብ በሉ፣ በአማርኛ ስጋ የሚለውን ቃል የግሪኩ ቃል ምን ብሎ ተርጉሞታል ማለት ነው? ሳርክ ይለዋል። ቃሉ በተለያዩ መንገዶች ሊተረጎም ይችላል። በአንድ በኩል ይህ ግዙፉ ስጋችን ማለቱ ነው። ሳርክ ሲል ወይም ስጋ ሲል ምንን ያመለክታል ማለት ነው? ዛሬ የለበስነውን ይህንን ግዙፉን ስጋችንን ያመለክታል ማለት ነው። በስጋችን ውስጥ ያለው ሰብአዊ ድካምንም ያመለክታል። ልብ በሉ፣ በስጋችን ውስጥ ያለውን ሰብአዊ ድካምንም ያመለክታል። በኔና በእናንተ ውስጥ ያለው አመጸኛ ባህሪንም ይገልጻል። ይህ መንፈሳዊ አተረጓጎሙ ነው። ስጋ የሚለውን ቃል ቁሳዊ ስለንቦናዊ መንፈሳዊ ትርጉም ሊሰጠው ይችላል። ልድገምላችሁ፣ ስጋ ለሚለው ቃል ቁሳዊ ወይንም ደግሞ ስለንቦናዊ መንፈሳዊ ትርጉም ሊሰጠው ይቻላል። ጳውሎስም በዚህ ቃል የሚጠቀምበት በሦስቱም መንገዶች ቢሆንም አብዛኛውን ጊዜ ግን አሮጌውንና በኃጢአት የወደቀውን አዳማዊ ባህሪ ለመግለጽ ነው የሚጠቀምበት። በኔ ማለትም በስጋዬ በጎ ነገር እንደማይኖር አውቃለሁ በማለት ሲናገር በመንፈሳዊ አተረጓጎሙ መጠቀሙ ነበር። እንደገና ደግሞ ምንም እንኳ በስጋ ብንመላለስ እንደ ስጋ ልማድ አንዋጋም ሲል ደግሞ በስነ ልቦናዊ መልኩ መጠቀሙ ነው። አይገርማችሁም? እስቲ እነዚህን ሁለቱን ሐረጎች እንደገና ልድገምላችሁ። በኔ ማለትም በስጋዬ በጎ ነገር እንደማይኖር አውቃለሁ እያለ ሐዋርያው ጳውሎስ በሚናገርበት ጊዜ በመንፈሳዊ አተረጓጎሙ መጠቀሙ ነበር። እንደገና ደግሞ ምንም እንኳ በስጋ ብንመላለስ እንደ ስጋ ልማድ አንዋጋም ሲል ደግሞ በስነ ልቦናዊ መልኩ መጠቀሙ ነው። ጳውሎስ ወደ ቆሮንቶስ የመጣው እንዲሁ በስጋው ተነሳስቶ አልነበረም። ውጊያው መንፈሳዊ ውጊያ ነው። ለኤፌሶን ሰዎች በጻፈው ደብዳቤ መጋደላችን ከደምና ከስጋ ጋር አይደለምና ካለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊው ስፍራ ካለ ከክፋት መንፈሳዊ አንሰራዊት ጋር ነው እንጂ ብሏል። ኤፌሶን 6 ቁጥር 12ን ይመለከቷል። ኤፌሶን ምዕራፍ 6 ቁጥር 12ን በኋላ ተመልከቱ። ወዳጆች ጳውሎስ ወደ እነርሱ የመጣው በስጋ ጥበብና ማስተዋል አልነበረም። ማስተዋቂያ ማስነገር ማላስፈልገው በሚያባብልና በሚያቆላምጥ አነጋገር የሰዎችን ልብ ለማማለልም አልፈልግም። ከአንደኛ ቆሮንቶስ ምዕራፍ 2 ቁጥር 2 መልእክቱ ጳውሎስ በመካከላችሁ ሳለው ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበርና አይላቸዋል። የጳውሎስ ውጊያ መንፈሳዊ ውጊያ ነበር ወዳጆቼ። መንፈሳዊ ውጊያ ደግሞ መንፈሳዊ መሳሪያ ይፈልጋል። ይህንን አስተውሉ። እስቲ አለፍ ብለን ቁጥር 4ን እናንብብ። የጦር ዕቃችን ሥጋዊ አይደለምና ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው ይላል። መንፈሳዊ ውጊያ ውስጥ ከሆነን መንፈሳዊ ጠላት አለን ማለት ነው። ያን ጠላት ደግሞ በመንፈሳዊ መሳሪያ ነው የምንዋጋው። መሳሪያችንም ብርቱና ውጤታማ እንደሆነ ተነግሮናል። ለምናደርገው መንፈሳዊ ውጊያ የሚያስፈልጉንን መንፈሳዊ መሳሪያዎች መዘርዘር ትችላላችሁን? የመጀመሪያው መንፈሳዊ መሳሪያ የእግዚአብሔር ቃል ነው። አስተውሉ። የመጀመሪያው መንፈሳዊ መሳሪያችን ጠላታችንን ዲያብሎስ የምንዋጋበት ማለት ነው የእግዚአብሔር ቃል ነው። የእግዚአብሔር ቃል የመንፈስ ሰይፍ ነው። ስለሆነም በእግዚአብሔር ቃል እምነት ሊኖረን ይገባል። የተለያዩ ፍልስፍናዎችና ሃይማኖቶች አገር ወደ ነበረችው ቆሮንቶስ ጳውሎስ የመጣው የእግዚአብሔርን ቃል ይዞ ነበር። የመዳንን ራስ ቁር የመንፈስንም ሰይፍ ያዙ እርሱም የእግዚአብሔር ቃል ነው ይላቸዋል። ኤፌሶን 6 ቁጥር 17ን ተመልከቱ። ኤፌሶን 6 ቁጥር 17 ጳውሎስ እንደገና ደግሞ በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ቃል ለማዳን ነውና ይላል። ሮሜ 1 ቁጥር 16ን ይመለከቷል። ሮሜ ምዕራፍ 1 ቁጥር 16ን ልብ ይሏል። ወዳጆቼ እኛ ራሳችንም ብንሆን በእግዚአብሔር ቃል የማያወላውል እምነት ሊኖረን ይገባል። የእግዚአብሔርን ቃል ዝም ብለን ባለማስተዋል የምናነብ ብቻ መሆን የለብንም። ሁለተኛው የውጊያ መሳሪያችን ደግሞ መንፈስ ቅዱስ ነው። የመጀመሪያው መንፈሳዊ መሳሪያችን ምንድን ነው ብለናል? የእግዚአብሔር ቃል ነው ብለናል። ሁለተኛው ደግሞ መንፈስ ቅዱስ ነው። ጳውሎስ የራሱን ደካማነት በሚገባ ተረድቷል። በመንፈስ ቅዱስ መታተሙንና ከመንፈስ ቅዱስ ኃይል መቀበሉንም ተረድቷል። ሌላው የመዋጊያ መሳሪያችን ጸሎት ነው። እንደምናውቀው ወገኖቼ ጸሎትን በተመለከተ በሁለቱም የቆሮንቶስ መልእክቶች ምንም የተባለ ነገር የለም። ያም ሆኖ ግን ጳውሎስ በጸሎት የሚያምን ሰው ነበር። በኤፌሶን መልእክቱ ጸሎትን እንደ አንድ ታላቅ መንፈሳዊ መሳሪያ አቅርቦታል። በጸሎትና በልመናም ሁሉ ዘወትር በመንፈስ ጸልዩ፣ በዚህም ማሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ ይላል። ኤፌሶን ምዕራፍ 6 ከቁጥር 17 እስከ 18 ያለውን መመልከት ይቻላል። ኤፌሶን ምዕራፍ 6 ቁጥር 17 እና 18ን በኋላ ተመልከቱ። እንግዲህ በጌታ የተወደዳችሁ አድማጮቻችን የዛሬውን ትምህርታችንን እዚህ ላይ እናገባድዳለን። እግዚአብሔር አምላካችን ለኔም ሆነ ለእናንተ ለማንኛችንም ይህንን ድንቅ ቃሉንና ምክሩን ለግሶልናል። እግዚአብሔር ይክበር ይመስገን። በዚህ እንድንኖር ደግሞ እርሱ በኃይልና በጥበቡ ካረዳን በስተቀር በስጋ ጥበብ በስጋ ማስተዋል ፈጽሞ ማከናውን ወይም ደግሞ ከዳር ማድረስ አንችልም። ያንዳንዳችንን ሊረዳን የሚችል እርሱ መንፈስ ቅዱስ ብቻ ነው። እግዚአብሔር ይክበር ይመስገን። የዚህን ተከታይ ክፍል ደግሞ ጌታ ወዶና ፈቅዶ ካደረሰን በነገው ምሽት ክፍለ ጊዜያችን ይዘንላችሁ እንቀርባለን።
ወንድማችን ወታደር ያስዋወቀ ከባህር ዳር የላክልን ደብዳቤ ይደርሶናል። በጌታ የተወደደ ወንድማችን ወታደር ያስዋወቀ የእግዚአብሔር አብ ፍቅር የልጁም የጌታ የኢየሱስ ክርስቶስ ሰላምና ጸጋ አሁን ባለህበት ስፍራ ይብዛል ይጨመርልህ ይያልን እኛም ሰላምታችንን እነሆ በዚህ በራዲዮ ሞገድ አማካኝነት እናቀርብልሃለን። እግዚአብሔር ከየት እንዳነሳና ወዴትም እንደወሰደ በምንም አይነት መንገድ ውስጥ እየመራ እንዳለ ማስተዋልህን እግዚአብሔርም ደግሞ በምድረ በዳ የቱን ያክል አንተን የመሰለ ልጅውንና ሌሎችንም እንዳልጣለ ከደብዳቤ ስመለከት በእውነት ስለናንተ እግዚአብሔርን አመሰገንኩኝ። የጻድቃን መከራቸው ብዙ ነው እግዚአብሔርም ከሁሉ ያድናቸዋል ተብሎ ተጽፏልና በእግዚአብሔር ደስ ይበል። እግዚአብሔር የት እንዳለ አሁን በምን አይነት ህይወት ውስጥ እንኳን እንዳለ ፈጽሞ ሳይዘነጋ በትክክል ያውቃል። አንተን ደግሞ እንዳይኑ ብለን ይጠባበቃል። የእግዚአብሔር ቃል ሲናገር እንዲህ ይላል፣ እግዚአብሔርን የሚፈልጉት ከመልካም ነገር ሁሉ አይጎሉም ይላል። እግዚአብሔር አባቴና አምላኬ የሚያስፈልግህን ሁሉ ደግሞ አሁን ባለህበት ስፍራ እንደሚሞላብ እግዚአብሔር ደግሞ ያስጀመረህን ነገር እስከ መጨረሻው ድረስ ደግሞ እንደሚያደርሰው ውበትም እንደሚሰጠው እኔ ባለሙሉ ተስፋ ነኝ። አምላኬ ወደ ቤቱ ሲጠራ በድንገት አይደለም፣ አውቆ መዝኖ አስተካክሎ ነው። ለእርሱም ደግሞ አንተ ወታደር እንደምትሆን እግዚአብሔር ያውቃል። አዎ የማያልፈውን ሰማያዊ መንግሥት እንደኔና እንዳንተ ያሉት ቢያገለግሉ ምንኛ በታደልን። ስለዚህም ደግሞ የእግዚአብሔርን ስም ተሸክመን ባለንበት ስፍራ ሁሉ በታማኝነትና በቅንነት ሥራችንን ስንወጣና ስናገለግል እግዚአብሔር ከሁሉ በላይ አንስቶ ቀንድ ያደርገናል ያገለግለናልም። እግዚአብሔርን በታማኝነት እኛ ስናገለግለው አዎ እግዚአብሔርም ደግሞ እኔና አንተን ኑሯችንን ሁሉ ያገለግለናል። ባለህበት ስፍራ ሰላሙን ፍቅሩንና ቸርነቱን እግዚአብሔር እንዲያበዛል፣ ለሀገራችንና ለምድራችንም እግዚአብሔር ሰላሙን ደግሞ በብዛት ከጸባዖቱ እንዲያፈስ እየጸለይኩን እግዚአብሔር ባንተ የጀመረውን እስከ ፍጻሜ እንደሚያደርስ ታምኜ ይህንን ዝማሬ ጋብዛለሁ።
አላለኝ የሚፈጸም አምላኬ ነገረኝ፣ አምላኬ ነገረኝ፣ አምላኬ ነገረኝ። አላለኝ የሚፈታ ጌታዬ ያሳየ፣ ጌታዬ ያሳየ፣ ጌታዬ ያሳየኝ። መቼም አይቀርም የኔ ነገር ሳጨረስ አርፍም እግዚአብሔር። መቼም አይቀርም የኔ ነገር ሳጨረስ አርፍም እግዚአብሔር። ሰለው ወዳ የልኝ ክብር ጠላት አይኑ ያየ እንጆሮ እየሰማ ጠላት አይኑ ያየ እንጆሮ እየሰማ ዮርዳኖስ ቢሞላም ባይቀርም መሻገር ጠላት አይኑ ያየ እንጆሮ እየሰማ ጠላት አይኑ ያየ እንጆሮ እየሰማ ዘልቄ እሄዳለሁ በምድሪቱ ስፋት ጠላት አይኑ ያየ እንጆሮ እየሰማ ጠላት አይኑ ያየ እንጆሮ እየሰማ። በጭምር አይቀርም የኔ ነገር ሳጨረስ አርፍም እግዚአብሔር። በጭምር አይቀርም የኔ ነገር ሳጨረስ አርፍም እግዚአብሔር።